ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ አጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ጥቅምት 10 2013 ዓመተ ምህረት ዝግጅታችን ጀመረ። በአማራ ክልል ከመቶ ሺህ በላይ ሰው በወባ ወረርሽኝ ተጎድቷል።
27,500
ወይዘሮ ማስተዋል ወርቁ የአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ መርሃ ግብር አስተባባሪ፣ ዶክተር መልካሙ አብጤ የክልሉ የጤና ቢሮ ኃላፊ ናቸው። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ሱዳን የሽብር ሰለባ ለሆኑት አሜሪካውያንና ቤተሰቦቻቸው በመቶዎች ሚሊዮኖች የሚቆጠር ዶላር ለመክፈል ያደረገችውን ስምምነት ከፈጸመች በኋላ ዩናይትድ ስቴትስ ከአሸባሪነት ደጋፊ ሀገሮች ስም ዝርዝር እንደምታስወጣት ፕሬዚደንት ዶናልድ ትራምፕ ተናግረዋል። ይህ እርምጃ ሱዳን የሀገሪቱን ኢኮኖሚ ለማጠናከር የሚያስፈልጋት ዓለም አቀፍ ብድርና እርዳታ እንደገና እንድታገኝ ያስችላል ተብሏል። የአሜሪካ ድምፅ ዘጋቢ ሜገን ዱዞር ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ሚስተር ትራምፕ ስምምነቱን ታላቅ ዜና፣ ትልቅ እርምጃ እየወሰደ ያለው አዲሱ የሱዳን መንግስት ለዩናይትድ ስቴትስ የሽብርተኝነት ሰለባዎችና ለቤተሰቦቻቸው 335 ሚሊዮን ዶላር ሊከፍል ተስማምቷል። ገንዘቡን ሲያስገባ ሱዳንን ከሽብርተኝነት ደጋፊ መንግስታት መዝገብ ስሟን እሰርዛለሁ ሲሉ ትናንትና በትዊተር ገጻቸው ላይ አስፍረዋል። ሱዳን ከዩናይትድ ስቴትስ የሽብርተኛ ደጋፊ መዝገብ መውጣቷ እጅግ የሚያስፈልጋትን ብድርና እርዳታ ከዓለም አቀፍ ተቋማት ማግኘት እንድትችል እድል ይሰጣታል። ከእስራኤል ጋር የዲፕሎማሲ ግንኙነት እንድትመሰርትም መንገዱን ሊያመቻች ይችላል ተብሏል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ፕሬዝደንት ትራምፕን አመስግነዋል። በሽብርተኝነት ደጋፊነት መፈረጃ ሀገራቸውን እንደጎዳትም አክለው አስታውቀዋል። የሱዳን ሕዝብ ሽብርተኝነትን ፈጽሞ ደግፎ አያውቅም ብለዋል ጠቅላይ ሚኒስትሩ። ዩናይትድ ስቴትስ የወሰደችው እርምጃ ለዲሞክራሲ ሽግግራችን ጠንካራ ድጋፍ የሚሰጥ ይሆናል ሲሉም አክለዋል። ሱዳን የምትከፍለው ካሳ አልቃይዳ እንደ አውሮፓውያን አቆጣጠር በ1998 ኬንያና ታንዛኒያ የዩናይትድ ስቴትስ ኤምባሲዎች ላይ ባደረሳቸው የቦምብ ጥቃቶች እንዲሁም በ2000 ዓመተ ምህረት የመን ወደብ ላይ በዩኤስኤስ ኮል መርከብ ላይ በደረሰው የቦምብ ጥቃት ሰለባ ለሆኑ አሜሪካውያን የሚውል ሲሆን ሱዳን በሁለቱም ጥቃቶች እጇ አለበት ተብሎ በዩናይትድ ስቴትስ ፍርድ ቤት ድምዳሜ እንደተሰጠበት የሚታወስ ነው። በኤምባሲዎቹ ላይ ለደረሱት ጥቃቶች የተሰለዱ አሜሪካውያን ነው ሱዳን የካሳ ክፍያ ስምምነትና ያን ተከትሎ በዩናይትድ ስቴትስ ኮንግረስ ከመከሰስ ነጻ ልትደረግ የምትችል መሆኑ የእሳቸውን ደንበኞች የካሳ ጥያቄ ጉዳት ሊያስከትልበት እንደሚችል ስጋታቸውን ገልጸዋል።
የኮቪድ-19 ዓለም አቀፍ ወረርሽኝ ባስከተለው ከባድ የማህበራዊና ኢኮኖሚያዊ ጉዳቶች የተነሳ በዓለም ዙሪያ የምግብ ዋስትና እጦቱ እየተባባሰ መምጣቱን የዓለም የምግብ ፕሮግራም አስገንዝቧል። በብዙ 10 ሚሊዮኖች የሚቆጠሩ ሰዎች የረሃብ አፋፍ ላይ መሆናቸውን ገልጾም አስጠንቅቋል። ሊሳ ሽላይን ከጀኔቫ የላከችውን ዘገባ ቆንጅታዬ ታቀርበዋለች።
ኮቪድ-19 ዓለምን እያዳረሰ ባለበት በአሁኑ ወቅት የረሃቡም ይዞታ እንዲሁ እየተባባሰ መሆኑን የዓለም የምግብ ፕሮግራም ተናግሯል። ባለፈው የአውሮፓውያን ዓመት ወደ 100 ሚሊዮን ለሚጠጉ ሰዎች የምግብ እርዳታ መስጠቱን WFP አስታውቋል። የድርጅቱ የእንቅስቃሴዎችና የኮርፖሬሽኖች ምላሽ ዲሬክተር አመር ዳኡዲ ለቪኦኤ በሰጡት ቃል የሚቀጥለውን ጉርሴን ከወዴት ይሆን የማገኘው የሚል ደረጃ ላይ ያለው ህዝብ ዘንድሮ በ39% መጨመሩን ነው የገለጹት። አሁንኑ የምግብ እርዳታ የሚያስፈልጋቸው 138 ሚሊዮን ናቸው ብለዋል። ችግሩ በዚሁ የሚቀጥል ከሆነ ግን አጣዳፊ እርዳታ የሚያስፈልጋቸው ሰዎች ቁጥር 260 ሚሊዮን ሊደርስ እንደሚችል ተናግረዋል። የምግብ ጥረቱን ሁኔታ በተከታተለው በኋላኛው ግምገማ መሰረት በ49 ሀገሮች 146 ሚሊዮን ሰዎች አጣዳፊ የምግብና ተያያዥ የኑሮ ቀውስ እንደተደቀነባቸው ነው። በ36 ሀገሮች ያሉ ሌሎች 29 ሚሊዮን ሰዎች ደግሞ የጸና ረሃብ አፋፍ ላይ ነው ያሉት። WFP ለሚቀጥሉት የስድስት ወራት ጊዜ የረሃቡን ቀውስ ለመዋጋት የሚያውለው 5.1 ቢሊዮን ዶላር እንደሚያስፈልገው አምር ዳኡዲ አስታውቀዋል። የአፍሪካ ሀገሮች እጅግ የከፋው አደጋ ላይ ካሉት ውስጥ መሆናቸውንም አክለው ተናግረዋል። በአፍሪካ የሳህል አካባቢ ሀገሮች ህዝቦች በኮቪድ-19 ወረርሽኝ በግጭትና በአየር ንብረት ለውጥ ምክንያት ክፉኛ መጎዳታቸውን የገለጹት የWFP ባለስልጣን ነፍስ አድን እርዳታ ያስፈልጋቸዋል ብለዋል።
We're seeing the knock-on effect of the
አፍሪካን ስንመለከት አፍሪካ ችግራቸው ቢከም
በሚርመኖ ከሶት አንፎር ተጣጣናት ለተካላ ወጭናት ፍሪቀው ሱፐር መሽያ አታዳዋ የሚያስለው ብለዋል።
ዩናይትድ ስቴትስ ውስጥ የኮሮና ቫይረስ መዛመት በሰዎች ኑሮ ላይ ያደረሰውን ችግር ለማቅለል ሲባል የሁለተኛ ዙር የገንዘብ ረድኤት ለማድረግ በሚካሄደው ድርድር እሳቸውና የትራምፕ አስተዳደር መሻሻል እያሳዩ መሆናቸውን የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ተናግረዋል። ፔሎሲ ትላንት MSNBC በተባለው የቴሌቪዥን ጣቢያ ለቃለ መጠይቅ ቀርበው ሲናገሩ ብዙ የማንወዳቸው ነገሮች ሊኖሩ ይችላሉ፣ ነገር ግን በአመዛኙ ለመራመድ የሚያስችለንን ነገር ማየት ይኖርብናል ብለዋል። 2 ሳምንት የቀረው ጠቅላላ ምርጫ ከመድረሱ በፊት ከትራምፕ አስተዳደር ጋር ስምምነት ለማድረግ የሚቻልበት የመጨረሻ ቀን ዛሬ ነው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዶክተር ፋውቺ ላይ የቃላት ውርጅብኝ ከፍተዋል። በሌላ በኩል ደግሞ በምርጫው ወቅት የወሳኝነት ቦታ ባላቸው የሀገሪቱ ክፍላተ ግዛት ዲሞክራቱ ጆ ባይደን ሪፑብሊካዊውን ፕሬዚደንት እየቀደሙ መሆናቸውን የድምፅ መለኪያ አሃዞች እያመለከቱ ነው። የሳይንስ ጠቢባን ኮሮና ቫይረስን በሚመለከት የሚያቀርቡት የጥንቃቄ ምክርን ፕሬዚዳንቱ እያጣጣሉ ነው። ስለ ኮሮና ቫይረስ ጉዳይ ለሕዝብ ሐቁን ለማስረዳት ሲጥሩ የቆዩትን የራሳቸው መንግስት የሳይንስ ጠቢባንን ከሚገባው በላይ አሉታዊ መልእክት ያስተላልፋሉ በማለት የሰራተኞቻቸውን ሞራል ከፍ ለማድረግ ሞክረዋል። ስለ ቫይረሱ ጉዳይ ሳይደባብቁ ሕዝቡን ሲያሳስቡ የቆዩትን ዶክተር ፋውቺንና ሌሎች የሳይንስ ጠቢባንን እየነቀፉ ነው። ሰዎች ዶክተር ፋውቺ እና እነዛ ደደቦች የሚሉትን መስማት ሰልችቷቸዋል በማለት ተሳድበዋል። ፋውቺ በቴሌቪዥን በቀረቡ ቁጥር ሁሌም ቦምብ አለ፣ ፋውቺ አደጋ ናቸው ሲሉ በሀገሪቱ በከፍተኛ ደረጃ የሚከበሩትንና ተወዳጅ የሆኑትን የሀገሪቱ የተላላፊ በሽታዎች ጠቢብን አንቋሸዋል። ፕሬዚዳንቱ ይህን ያሉት ለደጋፊዎቻቸው ንግግር ባደረጉበት ወቅት ነው። ዩናይትድ ስቴትስ ውስጥ ከ220,000 በላይ የሚሆኑ ሰዎች ሕይወታቸውን ባጡበት ሁኔታ ትራምፕ የሳይንስ ጠቢባኑን ምክር አልቀበልም ማለታቸው ከሁሉም አቅጣጫ ወገዛ አስከትሎባቸዋል። በጊኒ ፕሬዝዳንታዊ ምርጫ የተወዳደሩት የተቃውሞ መሪ ሴሉ ዳሌይ ዲያሎ የምርጫው ኮሚሽን ስለ ኦፊሴላዊ ውጤት ከማስታወቁ በፊት አሸንፌያለሁ በማለታቸው ሌሊቱን በተነሳው ግጭት ቢያንስ 3 ሰዎች እንደተገደሉ የሀገሪቱ ተቃዋሚ ፓርቲ ገልጿል። የአስርተ ዓመት ያህል ስልጣን ላይ የቆዩት ኮንዴ ለ3ኛ ጊዜ ለመወዳደር ሲሉ የ2 ዓመታት የጊዜ ገደብ ያስቀመጠውን ህገ መንግስት ለውጠው ለውድድር በመቅረባቸው ተቃዋሚውን ወገን አስቆጥተዋል። ምርጫ ከመካሄዱ በፊትም ቢሆን የምርጫው ውጤት በሚያስከትለው ጠብ ምክንያት በምዕራብ አፍሪካዊቱ ሀገር የዘር ግጭት ሊነሳ እንደሚችል ዓለም አቀፍ ታዛቢዎች ሲናገሩ ቆይተዋል። የ13 የ14 እና የ18 ዓመት ዕድሜ ልጆችና ወጣት የተገደሉት ትላንት ማታ ተቃዋሚው ፓርቲ የድል በዓል ሲያደርግ የጸጥታ ኃይሎች በዓሉን ለማስቆም በወሰዱት እርምጃ የጊኒ ዲሞክራሲያዊ ኃይሎች የተባለው ተቃዋሚ ፓርቲ ዛሬ ንጋት ላይ ገልጿል። በናይጄሪያ ትልቋ ከተማና የንግድ ማዕከል ላይ የፖሊሶች ጥቃትን በመቃወም የሚካሄደው ሰልፍ ቀጥሏል። የከተማይቱ አስተዳዳሪ ታዲያ የቀኑን ሙሉ የሰዓት እላፊ ደንግገዋል። ህዝባዊ ተቃውሞ ለሳምንታት ያህል በመቀጠሉ የናይጄሪያ መንግስት አጨቃጫቂ የሆነ የፖሊስ ቡድን በያዝነው ወር ለመበተን ተስማምቷል። ነገር ግን በፖሊስ አሰራር ላይ ሰፊ ለውጥ እንዲደረግና የሙስና ተግባር እንዲያበቃ በመጠየቅ የተቃውሞ ሰልፎቹ በመላ ሀገሪቱ ቀጥለዋል። በመጨረሻም የዩናይትድ ስቴትስ ምርጫ። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ፕሬዝዳንት ትራምፕ እና ዲሞክራቱ ጆ ባይደን ነገ የሚያካሂዱት የመጨረሻ ክርክር ስነስርዓት አንደኛው ሌላውን በማቋረጥ ጭቅጭቅ ውስጥ ለመግባት በማይችሉበት መንገድ እንደተለወጠ ታውቋል። ፕሬዝዳንት ትራምፕ ታዲያ ትላንት ለጋዜጠኞች ሲናገሩ የክርክሩ አሰራር ባያስደስታቸውም ነገ ናሽቪል ተነሲ በሚካሄደው ክርክር እንደሚገኙ ተናግረዋል። ፍትህ የጎደለው ነው ማለታቸው ግን አልቀረም። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 10 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የወንጪ ልማት በገበታ ለሀገር።
የወንጪ ተወላጅና የኢኮቱሪዝም አባል ነኝ። የመግለጫ ጠቅላይ ሚኒስትሩ መጥቶ ሲነግሩ የወንጪ ሁሉም ተደስቷል። ምክንያቱም ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። መንገዱ ተቋርጦ የተማርነው ከዚህ ወሊሶ 40 ኪሎ ሜትር እየተመላለስ ነበር የምንማረው።
በሚዲያም በሀገር ገበታ ላይም እንዳየነው የታቀደው ፕሮጀክት እንሰማ ወይም ሲናይ በጣም ደስ ብሎናል።
እዚህ አካባቢ ብዙ መንግስቶች የጎበኙ ቆይቷል። እስከ ዛሬ ድረስ ምንም አላገኘንም። በአሁን ጊዜ በዶክተር አብይ አህመድ ጊዜ ይገኛል ተባለ።
ከወንጪ አካባቢ ነዋሪዎች የሶስቱን ድምጾች ነው የሰማችሁት። ዘገባ ይዘናል፣ አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አማራ ክልል ውስጥ ባለፉት ሶስት ወራት ከመቶ ሺህ በላይ ሰው በወባ መያዙን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከዛሬ ጀምሮ ክልል ውስጥ የሚካሄደውን የወባ ሳምንት ተከትሎ ህብረተሰቡን ለማሳወቅ የሚያስችሉ ስራዎች በዘመቻ እንደሚከናወኑ የክልሉ ጤና ቢሮ አመልክቷል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዛሬ ከክልልና ከዞን ባለሙያዎች ጋር ባደረገው ውይይት እንዳስታወቀው ባለፉት ሶስት ወራት ከ127,000 በላይ ሰዎች በወባ ተይዘዋል። በኢንስቲትዩቱ የወባ አስተባባሪ ወይዘሮ ማስተዋል ወርቁ ይህንኑ ነው ያብራሩት። ይህ ቁጥር ከአምናው ተመሳሳይ ወቅት ጋር ሲነጻጸር እጅግ መጨመሩን የገለጹት አስተባባሪዋ በተለይ በምዕራብ አማራ የተጠቂዎች ቁጥር ከፍተኛ መሆኑን ጠቁመዋል።
ቶታል ካለን ወረዳዎች 97% ወረዳ በ2013 ፈርስት ኳርተር ላይ ሪፖርት አድርጓል። አንድ ጊዜና ከዛ በላይ ነው። ማህበራዊ ስጋሪዎቻችን ወደ 84% ይዛሉ ማለት ነው። ምዕራቡ አማራ ክልልና ምስራቁ አማራ ክልል ስንከፍለው ይህን ታይ ምዕራቡ አማራ 2013 የፈርስት ኳርተር 89.4% ኮንትሪቢዩት ያደርጋል። የ2013 ከ2012
የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብጤ በአሁኑ ወቅት በሁሉም ዘርፍ እየጨመረ የመጣውን የወባ ወረርሽኝ ለመቆጣጠር ለህብረተሰቡ የጥንቃቄ መልእክት አስተላልፈዋል።
በቤትና አካባቢ የሚገኙ አገልግሎት የማይሰጡ ውሃ የሚጠራቀምባቸውን ውሃ ሊያክሮ የሚችሉ ማናቸውን ትንንሽም ሆነ ትልልቅ አሮጌ እቃዎች እንዲወገዱ ማድረግ እንዲሁም አገልግሎት የሚሰጡ የውሃ ማጠራቀሚያ እቃዎች እንዲከተሉ የግንዛቤ ማስጨበጫ መስጠት፣ የመኝታ ኮቨር ሁልጊዜና በአግባቡ እንዲጠቀም የግንዛቤ ማስጨበጫ መስጠትና ቤት ለቤት በመሄድ ህብረተሰቡ አጎበር በትክክል እየተጠቀመ መሆኑን ማየትና ግብረ መልስ መስጠት፣ ከፍተኛ የውሃ ህሙማን ቁጥር ያለባቸውን ክላስተሮች በመለየት እንደየአስፈላጊነቱ መመሪያ መሰረት የውሃ ምርመራና ሕክምና ዘመቻ ማድረግ፣ የጸረ ወባ ኬሚካል የተረጩ ቤቶችን ህብረተሰቡ እስከ 6 ወር ድረስ በማንኛውም ነገር ሳይደጋልቅ በቀለም በጋዜጣ ወይም መሰል ነገሮችን ሳይለጥፍ በአግባቡ እንዲጠቀም ማድረግ፣ ቆላማ ወደሆኑ አካባቢዎች ለግብርና ሆነ ለሌሎች ከልማት ጋር ለተያያዙ ስራዎች የሚንቀሳቀሱ ሰዎች ለወባ በሽታ ተጋላጭ እንዳይሆኑ ከመሄዳቸው በፊት አስፈላጊውን ጥንቃቄ እንዲያደርጉ ማድረግና ከሄዱበት ሲመለሱ የወባ ምርመራና ሕክምና እንዲያደርጉ ለማህበረሰቡ የግንዛቤ ማስጨበጫ ማካሄድ በትኩረት ልንሰራባቸው የሚገቡ ተግባራት ናቸው። ሁላችንም ልንረባረብም ልንከላከልም ይገባል።
ባለፈው ዓመት በክልሉ በተደረገው የጸረ ወባ ትንኝ ኬሚካል ርጭትና በተሰራጨው አጎበር ከ1 ሚሊዮን በላይ ሰዎችን ከወረርሽኙ መጠበቅ መቻሉን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አመልክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በአስፈጻሚው አካል የሚቀርበውን የሥራ አፈጻጸም ሪፖርት በጥንቃቄ መመልከትና መመርመር ይገባል ሲሉ የተፎካካሪ ፓርቲዎች መሪዎች አሳስበዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በፖለቲካ ምህዳሩ አሳታፊነት ይጎድለዋል ሲሉ ምጣኔ ሀብቱን በማነቃቃትና በፕሮጀክቶች አፈጻጸም ያሳየውን እርምጃ አድንቀዋል። መለስካቸው አማሃ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ ትናንት የህዝብ ተወካዮች ምክር ቤት አባላት ለሰነዘሩላቸው የተለያዩ ጥያቄዎች የሰጧቸውን መልሶችና ማብራሪያዎችን በተመለከተ የተፎካካሪ ፓርቲዎች ያላቸውን አስተያየት ቪኦኤ ጠይቋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደምን ከጠቅላይ ሚኒስትሩ መልኩ
እንግዲህ በትራንዚሽን ላይ እንዳለ ሀገር ኮሚኒቲስ በሰላም ሆነች የፖለቲካውን ማስቀደም የምንፈልገው እዛም ውስጥ ደግሞ የሰላምና መረጋጋቱን እና ከብሔራዊ መግባባት አንጻር ያሉትን ችግሮች መጀመሪያ ማየት ያስፈልጋል። ከዚህ አንጻር ስናየው የዶክተር አብይ መንግስት ለውጡ ሲጀመር የገባው ቃል አለ። ባለፈው 2 ዓመት ተኩል ደግሞ የተሰሩ ስራዎች አሉ። ህዝብ ሲጠብቀው እና ተፎካካሪ ፓርቲዎችን ስንጠብቀው ከነበረው አንጻር እየተሰራው በፖለቲካው ረገድ በጣም አነስተኛ ነው ብለን ነው የምናስበው። ባለፈው አመት ከሚጠበቁ ዋና እነቶች አንዱ ምርጫ ነበረ። ያ ምርጫ በኮቪድ ምክንያት ሲተላለፍ የተፈጠረውን ህገ መንግስታዊ አጣብቂኝ ለማለፍ መንግስት እና ገዢው ፓርቲ የሄደበት ሁኔታ አሳታፊ አልነበረም። በዛ ላይ ብዙዎቻችን ተቃውሞዎችንን ገልጸናል። አሁን ላይ ሲታይ ኢትዮጵያ እንግዲህ ብዙዎች እንደሚገልጹት ተፎካካሪ ፓርቲዎችም ሌሎች ባለድርሻ አካላትም ከፍተኛ የሆነ የፖለቲካ አጣብቂኝ ውስጥ ነው ያለችው። ለዚህ ችግር በዋናነት የሚጠቀሰው የገዢው ፓርቲ እና መንግስት ሀገሪቱን እየመሩበት ያለው ሁኔታ በዋናነት እንደ ችግር ይጠቀሳል።
እንደው ጠንካራ ጎን የሚሉት የለም?
እዚህ መንግስት እንደ ስኬት መጥቀስ የምንችላቸው ነገሮች አሉ፣ የሉም ለማለት አይደለም። በተለይ ኢኮኖሚው ላይ ካየን ባለፈው አመት የህዳሴውን ግድብ ከነበሩበት በጣም በርካታ ችግሮች አውጥቶ የመጀመሪያውን ራስ ውሃ እንዲሞላ ማድረግ ትልቅ ሰክሰስ ነው። ችግሮቹን እናውቃቸዋለን በስፋት እና ይሄ አንድ ስኬት ተደርጎ መወሰድ አለበት። አካባቢ ጥበቃ ላይ በአረንጓዴ አሻራ መንግስት የሰራ ስራ ትልቅ ስኬት ነው ብለን ነው የምናስበው። እንደ ሀገርም የሚያኮራ ተግባር ነው እና እነዚህ ስኬቶች ባሉበት ሁኔታ በፖለቲካዊ ሰክሰስ ደግሞ አሳታፊ የሆነ የፖለቲካ ምህዳር ቢኖር መጀመሪያ አካባቢ ላይ 2 ዓመት ተኩል በፊት ሰፋ ብሎ የነበረው ስፔስ አሁንም ቀጥሎ ቢኖር ኖሮ ሀገራችን አሁን ካለችበት ሁኔታ በጣም የተሻለ የኢኮኖሚም የፖለቲካም ሁኔታ ላይ እንደርስ ነበር።
በገዢው ፓርቲ እግር ወይንም ጫማ ውስጥ እናንተ ራሳችሁን አስገብታችሁ ምን ልናደርግ እንችል ነበር ባለው ሁኔታ ከሚል አኳያ
ጥሩ ጥያቄ ነው ያነሳው። ነጻነትና እኩልነት ፓርቲ በአሁኑ ሰዓት በሀገሪቱን በሚመራው ፓርቲ ቦታ ቢሆን ኖሮ ብዙ ነገሮችን ማንሳት ይቻላል። ግን መሰረታዊና የመጀመሪያው ስራችን የሚሆነው ኢትዮጵያ ውስጥ ያለውን የፖለቲካ ውጥረት ለማርገብ፣ ሰላምና መረጋጋትን ለማምጣት የመጀመሪያ ስራችን የሚሆነው ብሔራዊ መግባባት ነው። ይህንን ጉዳይ ላለፉት ቢያንስ አንድ አመት ስናቀነቅን በዚህ ጉዳይ ላይ ጽሁፎቹን እየጻፍን የሚመለከታቸውን ባለድርሻ አካላት እንጎተጉት ቆይተናል። የመጀመሪያ ኢትዮጵያ ላይ የሚያስፈልገው ስራ ብለን የምናምነው የሚሰሩ የልማት ፕሮጀክቶች እንዳሉ ሆነው፣ ሌሎች ኢኮኖሚያዊ ስራዎች እንዳሉ ሆነው ብሔራዊ መግባባትን ማምጣትና ኢትዮጵያ ውስጥ ለረጅም ጊዜ ሳይፈቱ ያሉ ቁርሾዎችን፣ ቂሞችን አጥፍተን ሁሉንም ያሳተፈ የፖለቲካ ስፔስ ኖሮ ከዛ ነው የምንጀምረው ብለን እናስባለን እና ይሄንን በማድረግ ማህበራዊ ችግሮቻችንን፣ የምጣኔ ሀብት ችግሮቻችንን እንዲሁም የፖለቲካ ችግሮችን መፍታት እንችላለን። ስለዚህ በብልጽግና ጫማ ውስጥ ብንሆን የምንሰራ የመጀመሪያ ስራ የብሔራዊ መግባባትን ለመፍጠር ጥረት ማድረግ ነው የሚሆነው።
ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ያቀረብኳቸው ጥያቄዎችም ተመሳሳይ ነበሩ።
ብዙ ጉዳዮችን የዳሰሱት ለምሳሌ የኢኮኖሚውን በተመለከተ 6.1 የጠቀሱት እውነት ለመናገር ከዚህ በፊት ከነበረው አንጻር ስናየው ወደ እውነታው የቀረበ ነው ማለት ይቻላል እና ከዚህ በፊት 2 እንደተባለ ዝም ብሎ የሚገለጽ የነበረው አሁን ትንሽ የመስተካከል ሁኔታ እንዳለ ማየት ይቻላል። ከዛ በተረፈ ወደ 3 ሚሊዮን የሚሆን የስራ እድል መፈጠሩን የገለጹበትም አለ። እንደዚህ ሁሉ በአጠቃላይ እንግዲህ እውነት መሆናቸው የሚረጋገጥበት የኢኮኖሚ እድገቱ የእውነት መሆኑ የሚታይበት አሰራር ያስፈልጋል። አሁን ያለንበት ሁኔታ በኮሮና ወረርሽኝ፣ በአንበጣውም፣ በጎርፉም በጣም ሀገር በብዙ አቅጣጫ የተመታንበት ነው እና በዚህ ሁኔታ 6.1 ራሱን የቻለ ትልቅ ነው ብሎ መናገር ይቻላል። ግን ተሪውም መስካሪውም ራሱ ሲሆን እውነት ያሳጣል እና ሌላ ባ የሚመዘንባቸው ሌሎች መንገዶች ቢኖሩ ጥሩ ነው። ህጋዊ አሰራሮችን በተመለከተ ፍርድ ቤት ውሳኔ ፖሊስ ላለመፈጸሙ የተለያዩ እስረኞች ላይ የገለጹት ነገር በጣም ገርሞኛል። ምክንያቱም የአስፈጻሚው ቁንጮ ሆነው እያለ ልክ እንደ ሌላ እንደ ሶስተኛ ወይም እንደ ሁለተኛ ወገን እንዲህ መደረግ የለበትም እንዲያ መደረግ አለበት የሌላው አገላለጽ እውነት ነው። ፍርድ ቤት ማክበር አለበት። አስፈጻሚው ያላከበረውን መንግስት ያላከበረውን ፍርድ ቤት ሌላው እንዲያከብረው የመናገር ሞራል የለ። ይህንን ግን በተግባር እንዲያደርጉት እንፈልጋለን እና እሳቸው የሚያዝዙት ወታደር የሚያዝዙት ፖሊስ አለመፈጸሙን እያዩ እየሰሙ ይሄ ልክ አይደለም በሚል ትችት ብቻ ማለፋቸው ትክክል አይደለም እና አሁንም ቢሆን ተግባራዊ መሆን አለበት። እኛ በ91ም በ92ም በ93ም አካባቢ እንዲሁ አይነት ሙከራዎች ነበሩ። ግን ሰዎች ታስረው እንዲቀርቡ ሁሉ ፍርድ ቤት ሲያዝዝ ትዝ ይለናል እና አሁንም ቢሆን የፍርድ ቤቶች ትዕዛዝ እንዲከበሩ ማድረግ ፈጸሙ ማድረግ ነው እንጂ ሚስ መስጠት አይደለም የሚገባቸው።
የጠቅላይ ሚኒስትር አብይን አስተዳደር ሲገመገሙት አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? እስቲ ባጭሩ ይንገሩኝ።
ይህንን ባጭሩ መግለጽ እንደሚቻል እርግጠኛ አይደለሁም። በወገኝነት ኢትዮጵያዊነትን አፈርተኝነት እንደገና መሰረት እንዲይዝ ኢትዮጵያዊ ዜግነት መሰረት እንዲይዝ የሚያደርጉትን ጥረት በእውነት የምናደንቀው ነው። በተለይ ከኢህአዴግ ውስጥ ወጥተው ይህንን ማድረጋቸው በጣም ትልቅ መርታ ነው። በዘር የተሰባሰበውን የኢህአዴግ ድርጅት አሳምነው ወደ ህብረ ብሔራዊ ፓርቲ መቀየራቸው በጣም ትልቅ ነገር ነው። ከዛ በተረፈ በፕሮጀክት ደረጃም እየሰሯቸው ያሉ በጣም መልካም ነገሮች፣ ከጎረቤት ሀገሮች ጋር የፈጠሯቸው መልካም ግንኙነቶች አጠቃላይ በጥሩ ሊጠቀሱ የሚችሉ በጣም ግልጽ የሆኑ መልካም ስራዎች እንዳሉ እናውቃለን። በአንድ ቃል ለማጠቃለል የትውልዱ ፕሮጀክት የሆነውን የህግ የበላይነት የማስከበር ሰላምና መረጋጋት የማረጋገጥና ወደ ዲሞክራሲያዊ ስርዓት የመሻገርን ብዙ ጊዜ በ1953 በ1967 ቢያንስ በዘመናዊ ኢትዮጵያ 4-5 ጊዜ ፌል ያደረግንበትን ፕሮጀክት በትክክል ወደ ዳር በመግባት ደግሞ ወደ መዳረሻው ለመውሰድ ደግሞ በጣም ውስንነቶች ይታያል።
በጣም አመሰግናለሁ አቶ የሺዋስ።
እኔም አመሰግናለሁ። በርቱ።
በደቡብ ክልል ወላይታ ዞን ህገ መንግስታዊ ስርዓቱን በማፍረስ ክልል ለማወጅ እንቅስቃሴ ያደርጉ የነበሩ የመንግስት ሹመኞችና ግለሰቦች በቁጥጥር ስር ውለው ክስ እንደተመሰረተባቸው ፌዴራል ፖሊስ ኮሚሽን አስታውቋል። የፌዴራል ፖሊስ ምክትል ኮሚሽነርና የወንጀል ምርመራ ቢሮ ኃላፊ ዘላለም መንግስቴን መግለጫ የያዘው ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ዝርዝር አለው።
የፌዴራል ፖሊስ ምክትል ኮሚሽነርና የወንጀል ምርመራ ቢሮ ኃላፊ ዘላለም መንግስቴ እንዳሉት በደቡብ ክልል ወላይታ ዞን ህገ መንግስታዊ ስርዓት በመጣስ ክልል ለመመስረት እንቅስቃሴ መደረጉና ይህንን ተከትለውም ፖሊስ የተፈጸመውን ወንጀል በመጀመሪያ የመረመራቸው ከሚገኘው ወንጀሎች ውስጥ መሆኑን አስታውቋል። ህጋዊ አካሄድ ወደ ጎን በመተው በእንቅስቃሴ ውስጥ ተሳተፉ። የዞን አመራሮችና አንዳንድ ግለሰቦች በቁጥጥር ስር ውለው በቁጥጥር ስር ያሉ ተጠርጣሪ ወንጀለኞችም እየተፈለጉ መሆናቸውን ገልጠዋል።
ከዚህ ውስጥ ወደ 20 ሰዎች አመራሮቹን ጨምሮ በቁጥጥር ስር ውለው መጀመሪያ ቀን ፍርድ ቤቱ እንቅስቃሴ ተከናውኖ ነበረ። በዋስትና የወጡበት ሁኔታ ቢሆንም ፌዴራል ምርመራ ቢሮ ከፌዴራል አቃቤ ህግ ከክልሉ ፖሊስ ኮሚሽንና ከክልሉ አቃቤ ህግ በጋራ ቡድን በማቋቋም ጉዳዩን እንደገና በማየት እነዚህ አካላት ዋስትናቸው እንዲነሳና በማረሚያ ቤት ሆነው ጉዳያቸው እንዲከታተሉ የማድረግ ስራ ተከናውኗል።
በአካባቢው ህግ እንዳይኖር ስርዓት በማፍረስ ህገ መንግስቱን በምንድ መንገድና የክልሉን ሉዓላዊነት በሚጻረር ሁኔታ የተሄደበት አካሄድ ትክክል አለመሆኑን የተናገሩት ምክትል ኮሚሽነሩ የሰውና የሰነድ ማስረጃ መሰብሰቡን አስረድቷል።
ከእነዚህ ውስጥ ለ32 የሚሆኑ የሰውና የሰነድ ማስረጃዎች 32 የሰው ምስክርና ሌሎች የሰነድ ማስረጃ ከዚህ ጋር የዞኑን በጀት ለእንደዚህ አይነት አላማ ሁሉ ያዋሉ ሌሎችም የሙስና ኬዞች ከጎን ለጎን እየተጣሩ ያሉበት ሁኔታ ነው። የክልሉን መንግስትን እውቅና ሳያገኝ የተለያዩ ቦታዎች ፋንፍሌቶች፣ ፖስተሮች የክልሉን ባንዲራ በማውረድ የራሳቸውን ባንዲራ ያውለበለቡበትና ከህግ ውጭ በወጣና ባፈነገጠ መንገድ ስርዓት ባለበትና ህግ ባለበት ሀገር እንደነዚህ አይነት ክንዋኔዎችን የዞኑ አመራሮች ራሳቸው የሚመሩት እንቅስቃሴ በመሆኑ ይህንን የማስከበር ጉዳይ የፌዴራል መንግስቱ ከክልል መንግስት ጋር በጋራ በሆን በቁጥር 15 የሚሆኑት በቁጥጥር ስር ውለው ማረሚያ ቤት ነው የሚገኙት የዞኑ አመራሮች ጨምሮ፣ ቀሪዎቹ 5 በክትትል ላይ እንገኛለን።
የአመራሮችን መታሰር ተከትሎ በዞኑ በተፈጠረው ግጭትና ሁከት የደረሰውንም ጉዳት ፖሊስ መርምሮ ያገኘውንም ውጤት አስታውቀዋል።
በዚህ ጉዳት ላይ የደረሰ የ7 ሰው ህይወት አልፏል። በዛን ወቅት ከ29 በላይ የሰው አካል ላይ ጉዳት የደረሰበት ሁኔታ አለ። በንብረት ደረጃ ደግሞ እስካሁን በግምት የተጠናቀቀ ባይሆንም በርካታ ሀብትና ንብረት በዞኑ ላይ ያወደሙበት ሁኔታ ነው ያለው።
ህግ የማስከበር ኃላፊነትም የፖሊስ ብቻ ነው ብሏል ምክትል ኮሚሽነሩ።
ወላይታ ዞን ግን ከ4000 በላይ የሚሆኑ የቀድሞ ሰራዊት ከፌዴራል ፖሊስ፣ ከመከላከያ በተለያየ ግዳጅ የተሰናበቱ ከፖሊስ፣ ከክልሉ፣ ከልዩ ኃይል፣ ከተለያየ ቦታ የተወጣጣ ኃይል በማደራጀት የዞኑን ጸጥታ ያስከብራል በማለት 2-3 ጊዜ ይሄ 4000 የሚሆን ኃይል በዞኑ ላይ የተለያየ ህገወጥ ሰልፎች አከናውኗል። ዋናውን ህግና በህገ መንግስት የሰጠው ስልጣን ያለውን የፖሊስን ኃይል በመተካት ከተማው ላይ የጸጥታ ስራ ለማስከበርም የተንቀሳቀሰበት፣ ከዛም አልፎ የተወሰኑ አካላትን በመለየት የተለያየ መኖሪያና ቀለብ በማመቻቸት በተለያየ አካላት ላይ ተጽዕኖ እንዲያስፈራሩ፣ ከዛም ያለፈ እርምጃ እንዲወስዱ በልዩ ሁኔታ የተቀለበ ኃይል የማዘጋጀትም የማፊያ ስራ የተሰራበት ሁኔታ ነው። ይሄ ፈጽሞ ተቀባይነት የለው። ህግ ባለበት ሀገር ህግና ስርዓት ነው የሚመራል። ከህግና ስርዓት ውጭ በሚሄደ መንገድ ይህ መደበኛ አደረጃጀት ከዚህ በኋላ በዚህ አካባቢ ሁን በሌላው በመላው የሀገሪታችን ክፍል ተቀባይነት የለውም ከዚህ በኋላ።
በሌላ በኩል በክልል መደራጀት የወላይታ ህዝብ ጥያቄ መሆኑ የሚገልጡ የህብረተሰብ ክፍሎች የወላይታ ዞን አመራሮች ይህንን ጥያቄ ለማስመለስ ሲያደርጉ የነበረው እንቅስቃሴ ተገቢ ነው ብለው ያምናሉ። አቶ ዳጋቶ ኩምበን ጨምሮ አሁን በእስር ላይ የሚገኙ ሌሎች የዞኑ አመራሮች ያራመዱትን ሀሳብና የተከተሉትን አካሄድ ከሚደግፉ አካላት ውስጥ የወላይታ ምሁራ ማህበር አንዱ ሲሆን የታሰሩ የዞን አመራሮች ከእስር እንዲለቀቁም ጠይቋል።
የዞኑ አመራሮች ትክክል በሆነ መንገድ ስለመሩ አይደለም የታሰሩት። የሀገሪቱ ህገ መንግስት አዋጆች፣ ደንቦች በሚፈቅዱት መሰረት ነው። ይህ እንኳን ብዙ የሚያከራክር ነገር የለው። ምክንያቱም ፍጹም ሰላማዊ ትግል ሲካሄድ ነበረ። ከሌሎች አካባቢዎች ለየት ባለ መልኩ በአደባባይ መንግስት ምንም በሩቅ የሚደረግ ምንም እንቅስቃሴ የለም። መንግስት የሚያውቀው የመንግስት ጸጥታ አካላት የሚያውቁት እንቅስቃሴ ነው። ባለፉት 2 ዓመታት
በክልል መደራጀት የህዝብ ጥያቄ ነው የሚሉት ለጊዜው ማንነታቸው እንዳይነገር የጠየቁን የማህበሩ ተወካይ አመራሮችን በተመለከተ በአካሄድ ረገድ ስህተት የለም ይላሉ። ይልቁንስ የህዝቡ ጥያቄ ምላሽ ሊያገኝ የሚገባ በህገ መንግስቱ ብቻ መሆን አለበትም ብሏል። ማህበራቸው መንግስት የወላይታን ህዝብ ጥያቄ በቅንነት የመመለስ ፍላጎት የለውም ብሎ እንደሚያምንም ተናግሯል። ከዚህ በተጨማሪ አመራሮቹ እንዲፈቱ የሚጠይቅ እንቅስቃሴ በማህበራዊ ሚዲያና በተለያዩ መንገዶች በመደረግ ላይ ይገኛል። የደቡብ ክልል መንግስት አገር ለማፍረስ ከሚሰሩ ቡድኖች ጋር ተመሳጥሮ እያሰሩ ነው በማለት ባለፈው ነሐሴ 3 2012 ዓ.ም አሳስሯቸው የዞኑ ከፍተኛ ፍርድ ቤት በዋስ ከለቀቃቸው በኋላ የፌዴራል መርማሪ ፖሊስ ይግባኝ ጠይቆ በደቡብ ክልል ጠቅላይ ፍርድ ቤት ጉዳያቸው ሲታይ የቆየ ሲሆን አሁን ደግሞ የዞኑ ከፍተኛ ፍርድ ቤት እንዳይ መዝገባቸው ተመልሷል። አቶ ዳጋቶ ኩምበና በሳቸው መዝገብ ስማቸው ተዘረዘሩ ሌሎች 19 ግለሰቦች ገመንግስታው ስርዓት በኃይል በመናድና በከፍተኛ ሙስና ወንጀል መከሰሳቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በትግራይ ክልል የአንበጣ መንጋን ጉዳት ለመቀነስ የደረሱ ሰብሎች እየተሰበሰቡ ነው። የክልሉ ነዋሪዎች ወደ አርሶ አደሮች ማሳ በመሄድ እያገዙ መሆናቸውን የግብርና ቢሮ አስታውቋል። የአንበጣ መንጋ በክልሉ 29 ወረዳዎች መስፋፋቱ ተገልጿል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
ወደ ትግራይ ክልል ከገባ 2 ወራት የሞላው የአንበጣ መንጋ በክልሉ 4 ዞኖች ማካለሉ የክልሉ የግብርናና ገጠር ልማት ቢሮ ገልጿል። የቢሮው የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ 19 የበረሃ አንበጣ መንጋ ወደ ክልሉ በአምስት በሮች መጥቶ በተጨማሪ የመጣ የአንበጣ መንጋው በጤፍ ማና ሌሎች አዝርዕቶች ጥቃት አድርሷል ያሉት አቶ ሚካኤልም የደረሰው የጥቃት መጠን ጥናት በማጠናቀቅ በቀጣይ ይፋ ይደረጋል በማለት ገልጸዋል። ከአስር ቀናት በፊት የአንበጣ መንጋው ለመከላከል ወደ ክልሉ ደቡባዊ ዞን የተጓዘችው ገነት ብርሃንም እስካሁን ከሌሎች ወጣቶች ጋር በመሆን የማባረርና ኬሚካል ስትሰራ መቆየቷ ተናግራለች።
የአንበጣ መንጋን ለመከላከል አንደኛው መፍትሄ የደረሰውን ሰብል ማጨድ ስለሆነ ከብዙ አካባቢዎች ወደ ደቡባዊ ዞን ወደ ትለቻቸው በደንብ የተሰራበት ነው።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ወደ ተከታዩ ዘገባ እንሸጋገር። አሁን መረጃ እየተሰራጨ ያለበት መንገድ ሲታይ የሚታመነውን ዜና ከማይታመነው ለመለየት በጣም አስቸጋሪ የሆነ ነው። ይሁን እንጂ የቴክኖሎጂ ድርጅቶች ወገንተኛ የሆኑትን የሚዲያ ተቋማት በመለየት ተጠቃሚዎች ትክክለኛውን ዜና ከሐሰቱ እንዲለዩ እየረዷቸው መሆኑን እየገለጹ ነው። የቴና ትሬንን ዘገባ ደረጀ ደስታ ያቀርበዋል።
በርካታ አሜሪካውያን ዜናዎቻቸውን የሚያገኙት ትዊተርን ጨምሮ ከተለያዩ የኢንተርኔት ድረገጽና ማህበራዊ ሚዲያዎች ነው። ምርጫውን አስመልክቶ የሚለቀቁ መረጃዎች ከመብዛታቸው የተነሳ የመረጃዎች መጨናነቅ ተፈጥሯል። አንዳንዶቹም ዜናዎች ወይም መረጃዎች ተሟልተው አለመቅረባቸው ብቻ ሳይሆን እስከናካቴውም ውሸት ናቸው። ከናይት ፋውንዴሽን የትምህርትና አስተዋጽኦ ዲሬክተር የሆኑት ጆን ሳንድስ እንዲህ ይላሉ።
8 in 10 Americans are now concerned that misinformation will play a role in the outcome of the election.
ከአስር አሜሪካውያን ስምንቱ የምርጫውን ውጤት በመወሰን ረገድ መረጃ ትልቅ ድርሻ ይጫወታል ብለው ያስባሉ።
ታዲያ ይሆን እንዴ?
We are expecting the news consumers this news the political story about elections will show you how all the way from far left to far right are covering it so you can compare.
ለምሳሌን በልና መረጃው ስለ ምርጫ ያወጣ የፖለቲካ ዜና ይሆናል። ስለዚህ ያንን ዜና ከግራ እስከ ቀኝ ጫፍ ድረስ ያሉት የመገናኛ ብዙሃን በሙሉ እንዴት አርገው እንደዘገቡት እናሳያለን። ያንን ማነጻጸር ይቻላል።
የግራውንድ ኒውስ ድረገጽ መፈለጊያው ተቀጥያ ዌብ ብራውዘር ኤክስቴንሽን ዜናዎቹ ሲወጡ ወዲያውኑ ሌሎችንም ዘገባዎች አብሮ ለማመሳከሪያ ወይም ማነጻጸሪያ አያይዞ ያወጣል። እንዲህ ይላሉ ሃርሌን።
With a single click you can then figure out what else is available. What are the other spins on the same story?
አንዱን ዜና አንድ ጊዜ ብቻ በመንካት ልክ የሱ አይነት ተመሳሳይ ዜናዎች ምን እንዳሉ ማየት ይቻላል። ያንኑ ዜና ሌሎች እንዴት አርገው አጣመው ወይም አቃንተው እንዳቀረቡትም ወዲያው ማወቅ ያስችላል።
መገናኛ ብዙሃኑ ምን ያህል ወገንተኛ እንደሆኑ ለይቶ የሚያሳይ መድረክን የፈጠሩት የallsides.com ስራ አስፈጻሚ ጆን ጌብልም ተመሳሳዩን ተናግረዋል። ሁሉም ሰው ወገንተኛ ነው ይላሉ።
We are all biased. We're biased by everything we know, by our life experience, and everything we don't know.
ሁላችንም ወገንተኝነት አለብን። በመናውቀው ነገር ሁሉ ወገንተኞች ነን። ስለ ህይወት ልምዳችንም በመናውቀው ነገር ሁሉ ሆነ በማናውቀውም ቢሆን ወገንተኞች ነን።
ጃን ጌብል አድሏይና ወደ አንድ ወገን ያደሉ ወገንተኛ ሚዲያዎችን ደረጃ ለይቶ የሚያሳይ ማመሳከሪያ መስራታቸውን ተናግረዋል። ገና ከርዕሳቸው አንስቶ ቀኙን፣ መካከለኛውንና ግራውን የያዙትን ነጥሎ የሚያመለክተውን ደረጃ የሚሰጠውን የድረገጽ መድረክ መፍጠራቸውንም ገልጸዋል።
We automatically bring out different points of view. So our first three results of any search you do on a news story will give you three different perspectives on that same topic.
የተለያየ አመለካከት ያላችሁን ወዲያውኑ ነጥለን የምናወጣችሁ። ስለዚህ በአንድ ተመሳሳይ ዜና ወይንም ርዕሰ ጉዳይ ገና ከመነሻው በተለያዩ የዜና አውታሮች ሶስት የተለያየ አመለካከቶች መንጸባረቃቸውን ወዲያውኑ ማየት ይችላሉ።
የተገልጋዮችን አጠቃቀም የሚያጠኑት ሳሚር ፓትል ተጠቃሚዎች የሚያግዛቸው ማንኛውን መድረክ የተዛባውን የመረጃ ስርጭት ለመቀነስ ያስችላል ይላሉ። ጤናማ የሆነው ጥርጣሬ እንዲፈጠር ማድረግም ያስፈልጋል ባይ ናቸው።
And this doesn't have to be very lengthy or extensive, just a short blurb that says this might be questionable or you might want to look further into it. Just that.
አንድ ጥያቄ ብቻ ማስተውስ ነው። ይሄ ነገር እውነት ሊሆን ይችላል? ይሄንን ነገር ውሸት የሚያደርጉት ነጥቦች ሊኖሩ አይችሉም ምን? ይሄንን ጥያቄ ለመጠየቅ የምትወስደው አፍታ እዚህ ጋር በጣም ጠቃሚ ነው።
በዚህ የምርጫ ወቅትና ከዚያም በኋላ ሐሰተኛውን የቅጥፈት ወሬ ከትክክለኛው ዜና መለየት የሚቻለው በዚህ መንገድ ብቻ ነው ይላሉ ባለሙያዎቹ። ለአፍታም ቢሆን ትንፋሽ በመውሰድ ቢያንስ ቢያንስ ይህ ነገር እውነት ይሆን እንዴ ብሎ በመጠየቅ
በጥቅጥቅ ከመሽቱ 2 ሰዓት ተኩል ጋቢና በሚያመጡ እንግለን ታሪክ ምስጥቅም ቢታ ተራፍ ይሉኛል ወጥሪችን ቀጥቂ ኦን ባካቸው አንዱ ኤሮፍሪክላሽ ትክክል ያቀርቸው ከስሚዮስክ አሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐይ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። የኮቪድ-19 ወረርሽኝ ስጋት ከፈጠረው የኢትዮጵያ ከፍተኛ ትምህርት ተቋማት መዘጋት ወዲህ የመማር ማስተማር ሂደቱን ለማስቀጠል የሚቻልበትን አሰራር እያመቻቸ መሆኑን የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ኮቪድ-19 እየተከላከሉ የከፍተኛ ትምህርት ስልጠናን የማስቀጠል ዝግጅት ምዕራፍ ማጠቃለያ ግምገማ መድረክ ላይ ከተለያዩ የሀገሪቱ ዩኒቨርሲቲዎችና ባለድርሻ አካላት በተሳተፉበት ውይይት ላይ የከፍተኛ ትምህርት ተቋማትን በተልእኮና በትኩረት መስክ ልየታ እንዲደለደሉ መወሰኑን ከሚኒስትሩ ህዝብ ግንኙነት ሰምተናል። የህዝብ ግንኙነት ኃላፊው አቶ ደቻሳ ጉርሙ ለቪኦኤ እንደገለጹት የከፍተኛ ትምህርት ተቋማት የልየታ አይነቶች በአምስት የተከፈሉ ሲሆኑ አሁን ያሉት ሁሉም ዩኒቨርሲቲዎች የምርምር፣ የአጠቃላይ፣ የአፕላይድ ሳይንስ፣ የሳይንስና ቴክኖሎጂና ቴክኒካል ዩኒቨርሲቲዎች ተብለው መመደባቸውን ገልጸዋል። የዚህ ምደባ ዓላማና ጠቀሜታው ተከታዩ ነው ይላሉ የህዝብ ግንኙነት ኃላፊው አቶ ደቻሳ ጉርሙ።
ዩኒቨርሲቲዎች በትኩረት መስክ ተለይተው በተወሰኑ የትምህርት መስኮች ላይ ስፔሻላይዝ አድርገው እንዲሰሩ የተጠና ጥናት አለ። የቆየ ጥናት ነው ይሄ። የትምህርት ዘርፎች ትምህርት እየሰጡ ያሉት ካሪኩለማቸው ውስጥ ተካተው ፕሮግራማቸው ውስጥ ተካትሩ እየተሰጡ ያሉ ትምህርቶች ተሞላ ጎደል ተመሳሳይነት ስላላቸው ይሄ ደግሞ የሪሶርስ ብክነትን ስለሚያመጣ እኔ ደግሞ የትምህርት ጥራት ላይም የራሱ የሆነ ተጽዕኖ ስላለው ስለዚህ ከዚህ በፊት ካላቸው ዝግጅት፣ ካላቸው ስም እሾ፣ ካላቸው ስራ በመነሳት እንደገና ደግሞ አዳዲሶቹ ዩኒቨርሲቲዎች አዲስ ናቸው። የተመሰረቱባቸው አካባቢዎች ለሀገር ኢኮኖሚ ከሚሰጠው ጥቅም ጋር ትምህርቱ ከጥንት ሀሳብ ወደ ተግባር ወደ ተግባር ወርዶ ተማሪዎቹ ተወዳዳሪ እና ብቁ የሆነ የተማሪ ሰው ኃይል ለማምረት በሚደረጉ ጥረቶች ዩኒቨርሲቲዎቹ ከዚህ በፊት ካላቸው የካፈተ ልምድና የተሻለ አፈጻጸምን በመነሳት እንደገና ደግሞ ወደፊት ቢደራጁም የተሻለ ወደሚሆንበት በማዘንበል የወጣ መስፈርት አለ፣ የተጠና ጥናት አለ። በጥናቱ መሰረት በመረጡት ዘርፎችና እየሰሩባቸው ባሉ ዘርፎች የልዕቀት ማዕከል ሲሆኑ የመጨረሻ ውጤቱ ቤት የሚችለው ማለት ነው።
በእንደዚህ አይነት
ልየታ ምደባ አካባቢዎችን ያማከለ ወይ ደግሞ በተለይ ይህ መደበኛ የሆኑ ተማሪዎች በቅርበት ማግኘት በሚችሉበት መንገድ ተዋቅሯል ማለት ይቻላል?
በጣም አስፈላጊ የነበረውና ዩኒቨርሲቲዎችም ራሳቸውን ሲገመግሙ ትኩረት የተሰጠው የዩኒቨርሲቲዎቹ ከዚህ በፊት ያላቸው ልምድ የስታፍ አደረጃጀታቸው እና ቢተገብሩት በቀላሉ ማደራጀት የሚችሉት የልዕቀት ወይም የትኩረት መስክ የመምረጥ ሂደት ነበረ የተከናወነው እንጂ አሁን የግዴታ የሪሰርች ዩኒቨርሲቲዎችንም ለማዳረስ የአፕላይስንም ለማዳረስ ሌሎች ደግሞ አጠቃላይ ኮምፕሬሄንሲቭ ዩኒቨርሲቲ ለማዳረስ አይደለም አላማው ያለ ነው። ዞሮ ዞሮ ግን ካየሃቸው ቁጥራቸው በጣም እያነሰ ከመጣ ያው አንድ አካባቢ መሆናቸው አይቀርም ማለት። ለምሳሌ አንድ የሆነው ዩኒቨርሲቲ እዛው አንድ ነው፣ አንድ ቦታ ነው የሚገኘው። ኢትዮጵያ ሰፊ ሀገር ናት።
በውስን ሙያዎች የተመደቡ ዩኒቨርሲቲዎች እስከ 4 ዓመት ሙሉ በሙሉ ወደ ስራ እንደሚገቡ የተናገሩት አቶ ደቻሳ የኢትዮጵያ ሳይንስ እና ከፍተኛ ትምህርት ሚኒስቴር ከሚያስተዳድራቸው እና በቅርብ ወደ ሚኒስቴሩ እንደሚጠቃለሉ ከሚጠበቁ የአዲስ አበባ ሜትሮፖሊታን ዩኒቨርሲቲ ወይንም ኮተቤና የፌዴራል ቴክኒክ ኢንስቲትዩትን ጨምሮ ከ47
ከፍተኛ እነሱንም እንዴት ወደ የስራ እድል ፈጠራ ብዙ የስራ እድል ችግሮች ስላሉ ሀገር እንዴት ወደ ስራ እድል ፈጠራ እንጠቀማለን የሚል በደንብ በጥልቀት የተለያየ ሁኔታ አለ። ሌላኛው አንዱ ፈታኝ ነገር ዩኒቨርሲቲዎቻችን በተገቢነት ዩኒቨርሲቲዎች የሚገጥሙን ሰላማዊ መማር ማስተማርን የማወቅ ችግሮች ያሉ እነሱን ተግዳሮቶች አምና ከነበሩት ችግሮች በመማር እና አሁን በተጨባጭ ሀገሪቷ ውስጥ ባለው የህግ በላይነትን የማስከበር ሁኔታ ጥንካሬ ጋር ተያይዞ እንዴት አድርገን አጥብቀን ሰርተን የሚሉ ዩኒቨርሲቲዎች ለታለመለ አላማ ጊዜያቸውን ተማሪያቸው የትምህርት ጊዜያቸውን ሳያባክሉ ጊዜያቸውን ሳይጠፋ ሁሉ መማር ይችላሉ የሚለው ሁሉም ባለድርሻ አካላት እንዴት በጋራ ቢሰራ ነው ይሄን ሆን ማድረግ የምንችለው፣ በተሻለ ጥራትና ፍጥነት ይህን እንዴት መስራት እንችላለን የሚሉ ነገሮች ላይ በጣም ሰፊ ውይይት አድርገን ዝምሮ የተደመደመ ውይይቱ።
በኮቪድ-19 ወረርሽኝ ምክንያት የተቋረጠው የመማር ማስተማር ሂደት በአዲስ መልኩ የማስጀመር ስራና በተለይ ተመራቂ ተማሪዎች የሚጠበቅባቸውን ትምህርት እንዲያጠናቀቁ የማድረግ ስራ ቅድመ ዝግጅት መጠናቀቁን የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2:30 ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይ እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐይ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። ንግድና ምጣኔ ሀብት። የኢትዮጵያ ብር ኖቶች ለውጥ ስራ ላይ ከዋለው ወዲህ ከ1 ሚሊዮን በላይ ሰዎች የባንክ ሂሳብ መክፈታቸው ተገልጿል። በዚህ አዲስ እርምጃ ምክንያት ብቻ ሀገራዊ ቁጠባው በከፍተኛ ደረጃ ማደጉንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
ጠቅላይ ሚኒስትር አብይ አህመድ ባለፉት 3 ወራት መንግስታቸው አከናውኗቸዋል ካሏቸው ዋና ዋና ስራዎች አንዱ አዲስ የብር ኖት ለውጥን ይፋ ማድረግና ማሰራጨት እንደሆነ ለተወካዮች ምክር ቤት አስታውቀዋል። አዲሱ የገንዘብ ኖት በስራ ላይ እንደዋለ ያስገኘው ዋና ጠቀሜታን በተመለከተም እንዲህ ብለው ነበረ።
ባለፈው መስከረም መጀመሪያ አካባቢ የብር ኖት ለውጥ ካወጅንበት ቀን ጀምሮ በ6628 ብራንቾች ከመቶ ቢሊየን ብር በላይ በመላ ሀገሪቱ ተሰራጭቷል። በመላ ሀገሪቱ በነበረው ስርጭት ውስጥ የጎላ ችግር ሳያጋጥም የብር ልውውጡን ለማካሄድ የሚያስችል ስራዎች ተሰርተዋል። በዚህም ሳቢያ ከብር ለውጡ ጋር ብቻ ተያይዞ 1.3 ሚሊዮን ሰዎች አዳዲስ አካውንት ከፍተዋል።
ጠቅላይ ሚኒስትሩ እንዳብራሩት በእነዚህ ጥቂት ወራት ውስጥ በተለያዩ የንግድ ባንኮች በሚሊዮን የሚቆጠሩ ዜጎች በመላ ሀገሪቱ አዲስ የባንክ ሂሳብ መክፈታቸው ብቻ ሳይሆን የተቆጠበው ገንዘብ እጅግ ከፍ ያለ እንደሆነም አስገንዝበዋል። ይህም ተጨማሪ ውጤቶች እንዳሉትም አመላክተዋል።
ከነዚህ 1.3 ሚሊዮን ገደማ ሰዎች 37 ቢሊዮን ብር ገደማ ሴፍ ተደርጓል። ይህ ቀደም ሲል የብር ኖት ለመለወጥ ከነበረን ሀሳብ ከነበረን እቅድ አንጻር ትልቁ ስኬት ተብሎ የሚወሰደው በርከት ያሉ ሰዎች ወደ ባንክ ኢንዱስትሪ ማስገባት፣ የሴቪንግ አቅም ማሳደግ፣ ኢኮኖሚ ውስጥ የተረጨን ሀብት መሰብሰብ ነው። 37 ቢሊዮን ብር በጣም ከፍተኛ ገንዘብ ነው። እስካሁን ባለው ሁኔታ ይህን የሚያክል ሀብት ሴቭ መደረግ ተችሏል።
በዚህ ሂደት ህገወጥ ገንዘብ መያዙንም ጠቅላይ ሚኒስትሩ አስታውቀዋል። እስከሚቀጥሉ ጥቂት ሳምንታት ወይም ወራት ቁጥሩ ከፍ ያለ ህገወጥ ገንዘብ እንደሚመክንም ገልጸዋል። ጠቅላይ ሚኒስትሩ የገንዘብ ለውጥ ያስፈለገበትንም ዋና ምክንያት ለተወካዮች ምክር ቤት አባላት አብራርተው ነበረ።
በብዙ የተመሰቃቀለ ከፍተኛ የኢኮኖሚ ስብራት ያለበትን ኢኮኖሚያችንን ትንሽ ጠንከር ያለ የፊስካልና ሞኔታሪ ፖሊሲ በመጠቀም ፈር ለማስያዝ ለማድረግ ታስቦ የተሰራ ስራ ነው። ብዙ ሀብት ኢኮኖሚ ውስጥ የተረጨ በመሆኑና ለቁጥጥር ለመምራት የሚያስቸግሩን ፈታኝ ሴክተሮች ለማድረግ እድል የሚሰጥ ስላልነበረ ይህ ውሳኔ ሲወሰን በጣም ጥቂት የሚባሉ ሰዎች በመጀመሪያ የፕላኒንግ ስራ ነው የተሰራው።
ጠቅላይ ሚኒስትሩ ይህ ስራ በጥብቅ ምስጢርና በጠንካራ እቅድ እንደተከናወነም ገልጸዋል። የገንዘብ ኖት ለውጡ በዋጋ ግሽበትም ላይ ልጓም ሊሆን እንደሚችል ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ዘገባ ወደ ኬንያ ይወስደናል። ኬንያ ከቅኝ አገዛዝ ነጻ ትወጣ ዘንድ የተካሄደው ትግል ቀን ማሹዳን ዛሬ አክብራ ውላለች። የሀገሪቱ ፕሬዚደንት ኡሁሩ ኬንያታና ሌሎችም ብዙ እንግዶች የተገኙበት የዛሬው ማሹዳ የሰማዕታት ቀን በኪሲ አውራጃ ነው የተከበረው። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል።
ኬንያውያን ዛሬ ከእንግሊዝ ቀኝ ግዛት ለመላቀቅ ተጋድለው ያደረጉ የሀገራቸው ጀግኖች የሚዘክሩበትን ቀን አክብረዋል። በኪስዋሂሊ ማሹጃ ወይም የጀግኖች ቀን ተብሎ የሚከበረው ቀን ዛሬ በኬንያ ኪሲ አስተዳደር የተከበረ ሲሆን በክብረ በዓሉ ላይ የኬንያ ፕሬዚዳንት ኡሁሩ ኬንያታን ጨምሮ በርካታ የመንግስት ኃላፊዎች፣ የተለያዩ የፖለቲካ ፓርቲ ተወካዮች እንዲሁም ነዋሪዎች ተገኝተዋል። ፕሬዚደንት ኬንያታ የያኔዋ ኬንያ የመሰረቱት አባቶቻችን ለውጥን መፈለግና መከተል ከራሳቸው ነበር የጀመሩት። አሁን ያለውም ትውልድ የነሱን ፈለግ ብከተል መልካም ነው ብለዋል።
My intention today is not to correct, but to point our young people in a direction.
የዛሬው ፍላጎቴ ወጣቶቻችን እየተከተሉት ያሉትን መንገድ ለማስተካከል አይደለም፣ የዛሬ ጀግኖች ለመሆን ሊከተሉ የሚገባቸውን አቅጣጫ ለማሳየት እንጂ። ከነጻ አውጪ አባቶቻችን መማር ያለብን ነገር ቢኖር ሁሉ ነገር ከኔ መጀመር አለበት የሚል እርምጃ ራስ መውሰድ ነው። ያ ማለት አዲስ ነገር ሊመጣ የሚችለው እኔ በግሌ በሚወስደው እርምጃ ነው። ለውጥ እንዲመጣ ከፈለክ ከጎረቤት አትጠብቅ፣ ራስ ከፊት መሆን አለብህ። ስለዚህ ለሀገራችን ወጣቶች ከመጥፎ አስተሳሰብ ተላቃችሁ ወደ ለውጥ ሜዳ ግቡ የሚል ጥሪ ማድረስ ፈልጋለሁ። ምክንያቱም ትላንት ወጣት የነበሩት አባቶቻችን ለውጥ ባይሹ ኖሮ ዛሬ የጀግኖቻችንን ቀን አናከብርም፣ አሁን ያለንን ነጻነትንም አንጎናጸፍም ነበር ብለዋል ኬንያታ። ኬንያታ ኬንያ በኢኮኖሚና በቴክኖሎጂ ረገድ ወደፊት እንድትራመድ ወጣቶች ሚናቸውን እንዲጫወቱ ከጠየቁ በኋላ አስተዳደራቸው ለአገሩ ወጣቶች ቦታ እንደሚሰጥ፣ ለዚህም በርካቶችን ወደ አመራር ማምጣቱን ገልጸዋል። ኬንያን የአፍሪካ ቀዳሚ የኢንቨስትመንት መዳረሻ ለማድረግ እየሰራን ነው ያሉት ኬንያታ በኮሮና ቫይረስ ምክንያት ሕይወታቸውን ላጡ ለኬንያ የጤና ባለሙያዎች የተሰማቸውን ሀዘን ገልጸዋል። በኬንያ ኪሲ አስተዳደር በተደረገው ፕሮግራም ላይ የኬንያ ምክትል ፕሬዚዳንት ዊሊያም ሩቶም ተገኝተዋል። ከቅርብ ጊዜ ወዲህ የ2022 የኬንያ ምርጫን በተመለከተ ከፕሬዚዳንቱ ጋር ቅራኔ ውስጥ ናቸው ተብሎ የሚታመቱ ሩቶ የአገሩ መሪዎችና ሁሉም የፖለቲካ ፓርቲ ተወካዮች ስለወደፊቱ የአገሪቱ ጣፈንታ መነጋገር እንዳለባቸው አስገንዝበዋል። በኬንያ የማሹጃ ቀን መከበር የተጀመረው እንደ ግሪጎሳውያን ዘመን አቆጣጠር በ1958 ዓ.ም ነው። ለአሜሪካ ድምጽ ገርሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ። በነገራችን ላይ የዛሬቱ ኬንያ አባትና ከአፍሪካ ህብረት የአፍሪካ አንድነት ድርጅት ነበር መስራች አባቶች አንዱ የሆኑት የአሁኑ ፕሬዚዳንት አባት የኬንያ የያኔ ጠቅላይ ሚኒስትር በኋላም የመጀመሪያው ፕሬዚዳንቷ የሆኑት ጆሞ ኬንያታ የተወለዱት ዛሬ የዛሬ 129 ዓመት ጥቅምት 10/1884 ዓመተ ምህረት ነበር። ጆሞ ኬንያታ በ87 ዓመት እድሜያቸው በነሐሴ አጋማሽ 1970 ዓመተ ምህረት አርፈዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለፍትህ ሽልማት ፕሮግራም አድናን አቡ ዋሊድ አልሳሃራዊ ወይም አቡ ዋሊድ በመባል የሚታወቀውን ሰው በመለየት ወይም ያለበትን አድራሻ በመጠቆም ያመለከተ ሰው እስከ $5 ሚሊዮን የሚደርስ ወረታ ይከፈለዋል ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር። ረሳን ቀጹ በመቀጠል አይሲስ ጂኤስ ዋና መሰረቱን ያደረገው ማሊ ውስጥ በማሊና ኒጀር ወሰን አካባቢ መሆኑን ይገልጻል። እንደ አውሮፓ አቆጣጠር ግንቦት 2015 ከአይሲስ ጋር አጋርነቱን የገለጸ መሆኑንም ያስረዳል። በመቀጠልም በአቡ ዋሊድ የሚመራው ይህ አሸባሪ ቡድን በጥቅምት 4/2017 ኒጀር ውስጥ በማሊ ወሰን አቅራቢያ በሚንቀሳቀሰው በዩናይትድ ስቴትስ እና ናይጄሪያ የጋራ ቃኝ ጦር ላይ ጥቃት በመሰንዘር 4 የዩናይትድ ስቴትስ እና 4 የናይጄሪያ ወታደሮችን ገድሏል ሲል ርዕስ አንቀጹ አስረድቷል። እንደ አውሮፓ አቆጣጠር ግንቦት 16/2018 የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አቡ ዋሊድን በማዘዣ ትእዛዝ 13/2024 መሰረት በልዩ ዓለም አቀፍ ጋጌ መሰረት በውጭ አገር የሽብር ድርጅትነት የተፈረጀ መሆኑንም ርዕስ አንቀጹ አስታውሷል። ለፍትህ ፕሮግራም የሚሰጠው ሽልማት 100 ለሚደርሱ ሰዎች ወደ $150 ሚሊዮን የከፈለ መሆኑንም ርዕስ አንቀጹ አስረድቷል። በመቀጠልም አቡ ዋሊድ አልሳሃራዊን አስመልክቶ የተሻለ መረጃ ያለው ማንኛውም ሰው Rewards for Justice የሚለውን ድረገጽ ወይም ዌብሳይት ማለትም www.rewardsforjustice.net ላይ በመሄድ ወይም በኢሜይል አድራሻ info@rewardsjustice.net መልእክት በመላክ ወይም በየአቅራቢያዎቹ ባሉት የአሜሪካ ኤምባሲ ወይም ቆንስላዎች በመሄድ ኢንፎርሜሽን ማቀበል የሚቻል መሆኑንም ርዕስ አንቀጹ አስታውቋል። በመጨረሻም ሁሉም መረጃዎች በጥብቅ ምስጢር የሚያዙ መሆናቸውን በመግለጽ ርዕስ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ፣ እኔም ያስተናገድኳችሁ ያመሸሁት ሰሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ለአፍታ ይዘናጉ። ኮሮና ቫይረስ አያንቀላፋም። ይጠንቀቁ፣ ራስዎን ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ።
እዚ ሬዲዮ ድምፂ ኣሜሪካ እዩ ብ22 ብ25 ብ31 ሜትር ባንድ ከምኡውን ብናይልሳት ኣብ ፌስቡክን ዩቲብን ምሸት ካብ ሰዓት 4 ክሳብ 4 ፍርቓን ወይ ከዓ ካብ 10 ክሳብ 10 ፍርቓን ይመሓላለፍ።